የዲደብሊው ዜና። ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። በደቡብ አፍሪካ የመጤ ጠልንቅ ስቃሴ ጋብ ያለ ቢመጣም ህገወጥ ግንባታ በሚል ምክንያት ሱቆቻቸው እየፈረሱባቸው እንደሚገኙ ፍልሰተኛ ኢትዮጵያውያን ለዶች በለ ተናገሩ። በጉዳዩ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በህንድ ኒው ዴሊ ከተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ ጎን ለጎን ከደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ሚኒስትር ሮናልድ ላሞላ ጋር መነጋገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። በኮንጎዋ ኢቱሪ ክፍለ ሀገር በተከሰተ አዲስ የኢቦላ ወረርሽኝ 65 ሰዎች መሞታቸው መታወቁን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አስታወቀ። ድርጅቱ እንዳለው 246 ሰዎች በበሽታው ሳይያዙ አልቀረም። የብሪክስ አባል ሀገራት ውጭ ጉዳይ ሚኒስትሮች ለሁለት ቀናት ኒው ዴሊ ህንድ ውስጥ ያካሄዱትን ጉባኤ የጋራ መግለጫ ሳያወጡ ዛሬ አበቁ። አስተናጋጇ ህንድ ብቻዋን ባወጣችው መግለጫ እንዳለችው ይህ የሆነው በመካከለኛው ምስራቅ ሁኔታ ላይ አንዳንድ አባል ሀገራት የተለያዩ አመለካከቶችን በማንጸባረቃቸው ነው። ዜናው በዝርዝር። በደቡብ አፍሪካ የመጤ ጠልንቅ ስቃሴ ጋብ ያለ ቢመጣም ህገወጥ ግንባታ በሚል ምክንያት ሱቆቻቸው እየፈረሱባቸው እንደሆነ ፍልሰተኛ ኢትዮጵያውያን ለዶች ቨለ ተናገሩ። በተለይም በጆሃንስበርግ ከተማ ከትናንት አሙስ ጀምሮ የበርካታ ፍልሰተኞች ሱቆች በጸጥታ ኃይሎች መፍረሳቸውን በጆሃንስበርግ ከተማ ነዋሪ ኢትዮጵያውያን ተናግረዋል። አንድ ኢትዮጵያዊ እርምጃው በስደተኞች ላይ ተጨማሪ እንግልት እየፈጠረ ነው ሲሉ ተናግረዋል።
አንድ ቃላት አለ አባባል እኮ ነው፣ በቃ ሂድ አትበለው እንዲሄድ አድርገው ነው። ወረቀት ተከለከለ፣ ፖሊስ መንገድ ላይ ይይዛል፣ እዚህ ጋር ስራ ቦታችን ይፈርሳል። በምንድን ነው መኖር የምንችለው? እነሱ ሪፉጂ ካምፕ የለም። አንደኛ ካምፕ እኮ ተቀብሎ እንዲኖር አላደረገም እና ለእኛ የምሰጥ ገንዘብ የለንም። እኛ የምንኖረው በንግድ ዓለም ነው። እዚህ ሀገር ገብተን ሪፉጂ ተብለን የሚከፈለን ገንዘብ የለም። ስለዚህ በቃ እንዳንኖር እያደረጉ ነው። በቃ በገዛ እጅ እንድትወጣ ነው የሚያደርጉ።
በደቡብ አፍሪካ ካለፈው አንድ ወር ጀምሮ በተቀሰቀሰው የመጤ ጠል እንቅስቃሴ የኢትዮጵያውያንና የሌሎች የአፍሪካ ሀገራት ፍልሰተኞች በርካታ ንብረት መዘረፉንና መቃጠሉን ሸዋንግዛ ወጋየው ዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በህንድ ኒው ዴሊ ከተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ ጎን ለጎን ከደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ሚኒስትር ሮናልድ ላሞላ ጋር በኢትዮጵያውያን ዜጎች ስጋቶች ላይ መነጋገራቸውን የውጭ ጉዳይ ሚኒስቴር በፌስቡክ ገጹ አስታውቋል። ሚኒስትሮቹ በሁለቱ ሀገራት የሁለትዮሽ ግንኙነት ላይ ባተኮረው ውይይታቸው በደቡብ አፍሪካ የኢትዮጵያውያንን ስጋቶችና ችግሮችን በጋራ ለመፍታት በጋራ ለመስራትም ስምምነት ላይ መድረሳቸውን ገልጿል። በኮንጎዋ ኢቱሪ ክፍለ ሀገር በተከሰተ አዲስ የኢቦላ ወረርሽኝ 65 ሰዎች መሞታቸው መታወቁን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አስታወቀ። ድርጅቱ እንዳለው 246 ሰዎች በበሽታው ሳይያዙ አልቀረም። ሰዎች በኢቦላ መሞታቸው የታወቀውና ተይዘዋል ተብለው የተጠረጠሩት ሞንጓሉ እና ሮምፓራ በተባሉት የጤና ዞኖች በተሰበሰበ መረጃ መሰረት ነው። ከሟቾቹ መካከል አራቱ በተህዋሲው መያዛቸው በላቦራቶሪ በተካሄደ ደም ምርመራ በኢቦላ መሞታቸው ተረጋግጧል። የማዕከሉ ኃላፊ ማክሲሚላን ጌርትለር የአዲሱ ኢቦላ ስርጭት አጀማመር አደገኛ ነው ብለዋል። ወደ 250 ሰዎች በበሽታው መያዛቸው ከተረጋገጠ ኢቦላ ሳይታወቅ እየተስፋፋ ነውም ብለዋል። ጌርትለር እንዳሉት ተዋሲው ምናልባት በጣም ሩቅ ከሆነ አካባቢ የተሰራጨ ሳይሆን አይቀርም። በጀርመን ዜና አገልግሎት ዘገባ መሰረት አዲሱ ወረርሽኝ ከተለመደው የዛይር ኢቦላ ተዋሲ ጋር የተያያዘ ሳይሆን ዝርያው ሌላ በሆነ የኢቦላ ተዋሲ የተከሰተ ነው። የኢቦላ ተዋሲ ከደምና ከሰውነት በሚወጡ ፈሳሾች ከሰው ወደ ሰው ይተላለፋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሁለት ቀናት የቻይና ጉብኝታቸውን አጠናቀው ዛሬ ወደ ዋሽንግተን አምርተዋል። ትራምፕ ከቤጂንግ የተነሱት ከቻይናው ፕሬዚዳንት ዚ ጂንፒንግ ጋር የመጨረሻውን ውይይት ካደረጉ በኋላ ነው። ሁለቱ መሪዎች የዩናይትድ ስቴትስና የቻይናን ግንኙነት በማረጋጋት ረገድ ለውጦች መደረጋቸውን ተናግረዋል። ይሁንና ከሁለት ቀናቱ ውይይት በኋላ አሁንም ጥልቅ ልዩነቶች እንዳሉ ሳይገልጹ አላለፉም። ቻይና በኢራኑ ጦርነት ጉዳይ ያን ያህል ይበልጥ ተሳታፊ መሆን ፍላጎት እንዳላሳየች አሶሲየትድ ፕሬስ ዘግቧል። ይሁንና ትራምፕ እንዳሉት ጂ ቻይና የኢራኑን ጦርነት ለማስቆምና የሆርሙዝ ሰርጥ እንደገና እንዲከፈት ለመደራደር እንደምትረዳ ነግረዋቸዋል። ቻይና ትልቋ የኢራን ነዳጅ ገዢ ሀገር ናትና ትራምፕ ጂ ይህንን ኃይል ኢራንን በአሜሪካ ውሎች መሰረት ወደ ስምምነት ለማስገባት እንደሚጠቀሙበት ተስፋ ያደርጋሉ። ትራምፕ በተጨማሪም ጂ ቻይና ለኢራን ወታደራዊ መሳሪያ እንደማትሰጥ አረጋግጠውልኛል ብለዋል። ጂ በታይዋን ጉዳይ ላይ አሜሪካና ቻይና ያላቸው ልዩነቶች ሀገራቸውን ወደ ግጭት ሊያመሩ እንደሚችሉ ተቆሟል። ሁለቱም ወገኖች ከፍተኛ የታሪፍ ጭማሪ እንደሚያደርጉ አሁንም ስጋቶች አሉ። ይህ ዶች ቨለ DW ነው። በማደግ ላይ ያሉ ሀገሮች የተሰባሰቡበት የብሪክስ አባል ሀገራት ውጭ ጉዳይ ሚኒስትሮች ለሁለት ቀናት ኒው ዴሊ ህንድ ውስጥ ያካሄዱትን ጉባኤ የጋራ መግለጫ ሳያወጡ ዛሬ አበቁ። አስተናጋጇ ህንድ ብቻዋን ባወጣችው መግለጫ እንዳለችው ይህ የሆነው በመካከለኛው ምስራቅ ሁኔታ ላይ አንዳንድ አባል ሀገራት የተለያዩ አመለካከቶች በማንጸባረቃቸው ነው። እነዚህ ልዩነቶችም የመስፋፋት ፍላጎት ያለውን ብሪክስን በአባል ሀገራት መካከል አንድነቱን ይዞ የማቆየት ፈተና ላይ ጥሎታል። የህንድ መግለጫ እንዳመለከተው አባል ሀገራት በመካከለኛው ምስራቅ ሉዓላዊነትን፣ የባህር ደህንነትንና የሲቪል መሰረተ ልማቶችንና የሲቪሎችን ህይወት መጠበቅን ጨምሮ በጉዳዩ ላይ የየራሳቸውን ብሔራዊ አቋም እና የተለያዩ አመለካከቶችን አጋርተዋል። በኢራን ጦርነት ወቅት በተለይም ኢራንና የተባበሩት አረብ ኤምሬቶችን በተመለከተ በአባል ሀገራት መካከል ያለው ክፍፍል በግልጽ ታይቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ህገ ወጥ ወረራ ያሉትን አሜሪካንና እስራኤል በኢራን ላይ የከፈቱትን ጦርነት የብሪክስ አባል ሀገራት እንዲያወግዙ ትናንት ሐሙስ አሳስበው ነበረ። ከዚህ በተጨማሪም አባል ሀገራት ዓለም አቀፍ ተቋማትን ለፖለቲካ ዓላማ መጠቀሚያ ማድረግን እንዲቃወሙም ጥሪ አቅርበዋል። ብሪክስ ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ኢትዮጵያ፣ ግብጽ፣ ኢራን፣ የተባበሩት አረብ ኤምሬቶችና ኢንዶኔዥያን ያካትታል። ኢራን ከምዕራቡ ዓለም ጋር በሚያወዛግባት በኒውክሌር ጉዳይ ላይ ሩሲያ የበኩሏን ድጋፍ የማድረግ ሀሳብ እንዳቀረበች ኢራን አረጋገጠች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ ኒው ዴሊ ውስጥ በሰጡት ጋዜጣዊ መግለጫ በሩሲያ ጉብኝታቸው ወቅት ከፕሬዚደንት ቭላድሚር ፑቲን ጋር ስለ ዩራኒየም ጉዳይ መነጋገራቸውን ገልጸው ድጋፍ ለመስጠት ላቀረቡት ሀሳባቸውም ፑቲንን አመሰግናቸዋለሁ ብለዋል። ከብሪክስ አባል ሀገራት ውጭ ጉዳይ ሚኒስትሮች ጉባኤ ጎን ለጎን አራግቺ በሰጡት በዚሁ ጋዜጣዊ መግለጫ ፑቲን በቅርቡ ስለዚሁ ጉዳይ የተናገሩትን አረጋግጠዋል። ፑቲን ባለፈው ሳምንት ሀገራቸው በሁለተኛው የዓለም ጦርነት የተጎናጸፈችው ድል በተዘከረበት የመታሰቢያ በዓል ላይ ሩሲያ በከፍተኛ ደረጃ የበለጸገ ዩራኒየምን ከኢራን ወስዳ ለማከማቸት ዝግጁ መሆኗን አስታውቀው ነበረ። የኢራን የኒውክሌየር መርሃ ግብር ሲያወዛግብ ብዙ ዓመታት አስቆጥሯል። ዩናይትድ ስቴትስ፣ እስራኤልና ምዕራባውያን ሀገራት ቴህራን የኒውክሌየር ጦር መሳሪያዎችን ለማምረት ትፈልጋለች ሲሉ ይከሷታል። ኢራን ግን ይህን ታስተባብላለች። ምዕራቡ ዓለም ኢራን አሁን ያላት የዩራኒየም ክምችት ከዳበረ በርካታ የኒውክሌየር ጦር መሳሪያዎችን ለመስራት በቂ ሊሆን ይችላል የሚል ስጋት አለው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን የሚገኘው ዩራኒየም ከሀገሪቱ እንዲወጣ ግፊት እያደረጉ ነው። ዩራኒየሙ ከምድር በታች ከሚገኙ የኢራን የኒውክሌየር ተቋማት ባንድ ውስጥ እንደተከማቸ ይገመታል። የሃንጋሪ ውጭ ጉዳይ ሚኒስትር አኒታ ኦርባን በሃንጋሪ የሩሲያውን አምባሳደር ኤቭጊኒ ስታንስላቮቭን ሩሲያ በዩክሬኗ በትራንስካርፓቲያ ግዛት ረቡዕ ስላካሄደችው የድሮን ጥቃት ትናንት ጠርተው አነጋገሩ። ጥቃቱ የተፈጸመበት ስፍራ ቀላል የማይባል ቁጥር ያላቸው አናሳ ሃንጋሪያውያን መኖሪያ ነው። ሚኒስትሯ በማህበራዊ መገናኛ ዘዴያቸው ከሩሲያው አምባሳደር ጋር የአናሳ ሃንጋሪያውያንን መኖሪያ የሆነው ትራንስካርፓቲያ ላይ ጥቃት መፈጸሙ በሃንጋሪ ፍጹም ተቀባይነት እንደሌለው እንደነገሯቸው ጽፈዋል። ከዚሁ ጋር አስቸኳይ የተኩስ አቁም እንዲደረግና በተቻለ ፍጥነት ጦርነቱ በሰላማዊና ዘላቂ መንገድ እንዲያበቃ ሩሲያ የተቻላትን ሁሉ ማድረግ እንዳለባትም ማሳሰባቸውን ገልጸዋል። አምባሳደሩ ከ30 ደቂቃ በኋላ ከውጭ ጉዳይ ሚኒስቴር ቢሮ ሲወጡ ታይተዋል። ሩሲያ ረቡዕ ዩክሬን የሚገኙ 20 ግዛቶችን ኢላማ ያደረጉ 800 ድሮኖችን ተኩሳ ነበር። በስፍራው በፈጸመችው ጥቃት ቢያንስ 6 ሰዎች ሲገደሉ ህጻናትን ጨምሮ በርካቶች ቆስለዋል። ከአምባሳደሩ ጋር ከተካሄደው ንግግር በኋላ የሩሲያ ኤምባሲ ባወጣው መግለጫ የሩሲያ ጥቃት ኢላማ ለዩክሬን ጦር ጥቅም ላይ የሚውሉ ተቋማትና መሰረተ ልማቶች እንጂ ሰላማዊ ሰዎች እንዳልነበሩ አስታውቋል። ሃንጋሪ የሩሲያን አምባሳደር ጠርታ ማናገሯን ወሳኝ መልእክት ያሉት የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ የሃንጋሪን ፕሬዝዳንት ፒተር ማግያርን አመስግነዋል። ይህ ዶቼ ቬለ DW ነው። በደቡብ አፍሪካ የመጤ ጠልቅ ስቃሴ ጋብያ ለሚመጣም ህገወጥ ግንባታ በሚል ምክንያት ሱቆቻቸው እየፈረሱባቸው እንደሚገኙ ፍልሰተኛ ኢትዮጵያውያን ለዶቼ ቬለ ተናገሩ። በጉዳዩ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በህንድ ኒው ዴሊ ከተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ ጎን ለጎን ከደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ሚኒስትር ሮናልድ ላሞላ ጋር መነጋገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። በኮንጎዋ ኢቱሪ ክፍለ ሀገር በተከሰተ አዲስ የኢቦላ ወረርሽኝ 65 ሰዎች መሞታቸው መታወቁን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አስታወቀ። ድርጅቱ እንዳለው 246 ሰዎች በበሽታው ሳይያዙ አልቀረም። ዜናው በዚሁ አበቃ።